Voice of America.
በኢትዮጵያ የመከላከያ ሰራዊት ለማክበር የተዘጋጀ ስነ ስርዓት ትላንት የሀገሪቱ ፕሬዝዳንትና የጦር ኃይሎች ጠቅላይ ኤታ ማዦር ሹም በተገኙበት ትላንት ምሽት አዲስ አበባ ላይ ተካሂዷል። ፀሐይ ዳምጠው ተከታትላ ዝርዝር ዘገባ ልካለች።
ትናንት በአዲስ አበባው ስካይላይት ሆቴል የተካሄደው ስነ ስርዓት የኢትዮጵያ የመከላከያ ሰራዊት የተወደሰበትና ከጎኑ ለቆሙም ምስጋና የቀረበበት ዝግጅት ነበር። ከተናጋሪዎቹ አንዱ የነበሩት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብራኑ ጁላ በህዋት ላይ የተካሄደው ወታደራዊ ዘመቻ በአጭር ጊዜ በድል መጠናቀቁን አስታውሷል። የህዋት ቡድን ባደረገው ልክ የሰው አውሬ ይሆናል ብለን አልገመትንም ነበር። እኛ ያሰብነውና ስንጠብቅ የነበረው ግጭት ይኖራል ብለን ነው በማለትም በህዋት ተፈጽሟል ያሉትን ድርጊት ጀነራሉ አብራርቷል።
ይሄ ጦርነት አዝማሚያው የጁንታው አዝማሚያ ደስ የማይል እንደነበረ ይታወቃል። በጣም ከፍተኛ ትግስት ነበር። ግን አሁን ባደረገው መልክ ያደርጋል ብለን የገመትነው አይመስለኝም። እኔም አልገመትም። አሁን ባደረገው መልክ ያደርጋል ብዬ አልገመትኩም። ለምንድን ነው ያልገመትኩት? አንደኛ ህገ መንግስቱ በፈቀደለት መሰረት ሚሊሻና ፖሊስ ማደራጀት መብት አለው። ሚሊሻና ፖሊስ ሲያደራጅ የራሱን ክልል ለመከላከል እንጂ ኢትዮጵያን ለመውረር ይጠቀምበታል ተብሎ አይታሰብም። ምክንያቱም ጤነኛ አእምሮ ያለው ሰው እንደዛ ሲ ህገ መንግስቱ በሰጠው መብት ሚሊሻና ፖሊስ አደራጅቶ ውስጣችንን ደግሞ በዘር ከፋፍሎ ወደ መከላከያ ሰራዊት የገቡ የትግራይ ልጆችን ኢትዮጵያን ለመጠበቅ ሳይሆን የቲፒኤልኤፍን አጀንዳ እንዲጠብቁ ለማድረግ ቀስቅሶ ይሄን አቀናይቶ ኢትዮጵያ ላይ ወረራ ይከፍታል ብሎ ያሰበ የለም። ምክንያቱም እንደዚህ አይነት ታሪክ በዓለም እኔ ሰምቻለሁ። አንድ ክልል የራሱን ኃይል ይዞ የፌደራል ሰራዊት ወሮ ፌደራል ሰራዊቱን የራሱ አድርጎ ፌደራል መንግስት ገልብጦ ስልጣን ሲይዝ ሲታገል ሰምቻለሁ።
የሰሜን ኢዝ ለትግራይ ህዝብና መንግስት ሁለመናቸው ነበር ያሉት ጀነራል ብራኑ የተደረገባቸው ክደት በፍጹም የሚገባቸው አልነበረም ብለዋል።
የተወረረው የሰሜን ኢዝ ሰራዊት ለትግራይ ህዝብና ለትግራይ መንግስት ያልሰጠው ያልከፈለው ዋጋ የለም። የሰሜን ኢዝ በአመት 4 ቢሊዮን ብር ኢንቨስት ያደርጋል ትግራይ ላይ። የሰሜን ኢዝ እዛ በመኖሩ 4 ቢሊዮን ብር የሚጠቀምበት የትግራይ ህዝብ ነው። ምግብ እዛ ነው የሚቀርበው። ምግቡን የሚያቀርበው የትግራይ ባለሀብት ነው። እዛ ይህን ሰርቶ ሀብታም የሆነ ባለሀብት አለ። የቢሮ እቃ ይሁን፣ የጥገና እቃ ይሁን፣ የህክምና እቃ ይሁን፣ ሁሉ እቃ እዛ አካባቢ ያለ ሰው ነው የሚያቀርበው። ሰራዊቱ በጀቱን ይቀበላል፣ የሚገዛውን ነገር ይወስናል፣ ጨረታ ያወጣል፣ ይወዳደራሉ፣ ያሸንፋሉ፣ ይነግዳሉ፣ ሀብታም ሆኗል። አንድ ይሄ ነው። ሰሜን እዝ እኮ ትምህርት ቤት ለመስራት በጀት ነው የሚመድበው። ያም ወታደሩ እኮ ከሚያገኘው ደግሞ ለትምህርት ቤት ወይም ለጤና ጣቢያ ወይም ለመንገድ ወይም ለሆነ ነገር መዋጮ ያስፈልጋል ብሎ አምኖ የአመቱን የግሉን ፕሮግራም በዛ አጀት ያደርጋል። ያ ሰራዊት ደግሞ እዛ የሰፈረው የትግራይ ህዝብ ከኤርትራ ጋር የቦርደር ችግር ስላለው ይሄ ህዝብ መጠበቅ አለበት ብሎ ነው እዛ ሰፈረው። ይሄን ሁሉ ላደረገ አካል መብላት ማለት አውሬነት ነው።
ጀነራል ብራኑ የህዋት ቡድን ቀድሞ ወደ ውጊያ መግባቱ ሽንፈቱን አፋጠነለት በማለትም ተናግሯል።
እንኳን እኛ አልጀመርንም። በጦርነት መርህ ፍትሃዊ ሲሆን ጦርነቱ ታሸንፋል። ፍትሃዊ ካልሆነ ትሸነፋል። የመሸነፍ እድል በጣም ከፍተኛ የሆነ ጦርነት የሆነ ጦርነት ውስጥ ስትገባ ደግሞ የማሸነፍ እድል 80% ነው። አሁን ጦርነቱ 100% ፕሮቮክ የተደረገው የፌዴራል መንግስት ነው። የተጠቃው የኢትዮጵያ ህዝብ ሰራዊት ነው። ሲያንቀዘቅዣቸው በሰራዊት ጀመሩ። እልህ፣ ወኔ፣ ቁጭት ፈጠሩ። ጀግንነት ታይቶ የማይታወቅ ሆነ።
የአጥፊው ቡድን 2 ዓመት የተዘጋጀበትን ውጊያ በ2 ሳምንት ማሸነፍ ችለናል ብለዋል ጀነራሉ።
ለምንድን ነው የተለየ የሆነው የሚመስለኝ? አንደኛ የጁንታ ጥያቄ ኢፍትሃዊ ነው። ሁለተኛ ጥያቄውም የራሱን ጥያቄ ለማሟላት የሄደበት መንገድ ፍጹም ኢፍትሃዊ ነው። ይሄ ጀግንነት ይጨምራል። ከጋምቤላና ከዲማ የደቡብ ሰው ይታወቃል። ከጋምቤላና ከዲማ ገስግሰን ወደ ግንባር መስመር ስንገባ 700 ኪሎ ሜትር ነው። ሙሉ አቅም ይዘን ማለት ከሞያሌ ነው የተነሳው የደቡብ እዝ ጫፍ፣ ከጎዴና ከኤልከሬ ነው የተነሳው የምስራቅ እዝ ጫፍ። በአንድ ሳምንት ውስጥ 150 200 ኮንቮይ መግበን አጓጉዘን ሞቢላይዝ አድርገን ባጭር ቀን ወደ ጦርነት ቀጠና መግባት ከዚህ በፊት የተደረገ አይመስልም። ሁሉም ነገር ወደ ጦር ግንባር ሲባር በነበረ ዘመንም የተደረገ አይመስልም። ከዛ በኋላ ደግሞ ከሰሮቃ ጫፍ እስከ መቀሌ 700 ኪሎ ሜትር ነው። 700 ኪሎ ሜትር በእግር ነው። በኮብራ እንደመስላችሁ በእግር ነው። በእግር ማለት ምን ማለት ነው? መንገድ ይዞ መሄድ አይደለም። በእግር ነው ማለት እያንዳንዱን ተራራ እየፈተሽ በእያንዳንዱ ተራራ ላይ ያለው ነገር ንጹህ መሆኑን ያረጋግጥ። ከዛ በኋላ ጣላት ደግሞ ያስቀመጣቸው ማነቆዎች አሉ። ማነቆ ብሎ ያስቀመጣቸው አሉ። ማነቆዎቹ ላይ ደግሞ ተዋግተህ ምሽግ ሰብረህ ደንፍሰህ እያለፍክ ነው። ስለዚህ ከሰሮቃ ገባን፣ ዳንሻ ተዋጋን፣ በአፈር ተዋጋን፣ እድሪስ ተዋጋን፣ አድሃገራይ ተዋጋን፣ አድዳሮ ተዋጋን፣ ሽሬ ተዋጋን፣ አድዋ አልፈን ሰለክላካ ተዋጋን፣ ሐውዜን ተዋጋን። ከዛ በኋላ መቀሌ ገባ ነው። እያንዳንዱ ይሄ ውጊያ ታንክ አለው፣ መድፍ አለው። እኩል ነው የታጠቅ ነው። ምክንያቱም የእኛን ስለዘረፉ እኩል ነው የታጠቅ ነው። እኩል ስለታጠቀናል። ግን እኛ በጀግንነት፣ በፍትሃዊነት፣ በሞራል፣ በቁርጠኝነት፣ በውጊያ ስልትና ጥበብ ብልጫ ስላለን አሸንፈናል።
አሁን ሁሉም ነገር አልቆለታል። ኢትዮጵያ አንድ ሆነች። የህዋት አመራር ግን ከመኪና ወርዶ እግረኛ ሆኗል። አሁን እግረኛ በማሳደር ላይ ነን፣ እነሱም ለቃቅመን ለህግ እናቀርባለን ሲሉም ተደምጧል። ጀነራል ብራኑ
ልቁ ጦርነት የተጠናቀቀው መቀሌ ስንቆጣጠር ነው። ከዛ በኋላ ወደ ምዕራብ ትግራይ ወደ አብያዲ የሚባል አቅጣጫ ሸሽቷል። እነ ጌታቸው ረዳ ሲፎክሩ፣ እነ ደብረ ጽዮን ሲፎክሩ፣ እነ ስዩም መስፍን ሲፎክሩ ጦርነቱ ከመጀመሩ በፊት እነዚህ ሰዎች ምን ሆኖ ነው ኒኩሌር ታጥቋል ወይ እንል ነበር። ኒኩሌር ታጠቀ እንኳን እንደዚህ አይፎክርም ስንል ነበር። እነሱ ሁለት ዓመት የተዘጋጁበትን ዝግጅት በሁለት ሳምንት ድራሽ ጣፍ። አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። አሁን ሰው 27 ዓመት ኢትዮጵያን አስተዳድሮ ኢትዮጵያ የሚባል ትልቅ አገር፣ ግዙፍ አገር፣ ጥንታዊ አገር፣ የታወቀ አገር፣ የሚከበር አገር አስተዳድሮ ከዛ ወርዶ ክልል ሄዶ ክልል ላይ ደግሞ የፓርቲ ፕሬዝዳንት፣ የፓርቲ ሊቀመንበር፣ የክልል ፕሬዝዳንት፣ ቢሮ ኃላፊ ምናምን ምናምን ተብሎ ቆይቶ አሁን በየገጠሩ እግረኛ ሆኖ ሲገኝ እንደዚህ አይነት ነገር በዘራጩ አይደርስ።
ህዝብ ያለ ሰራዊት፣ ሰራዊትም ያለ ህዝብ መኖር አይችልም። በህዝቡ ድጋፍና እገዛ ሰራዊቱ አሸናፊ ሆኗል ያሉት ጀነራል ብራኑ የትግራይ ህዝብ ከቡድኑ ነጻ ማውጣት ችሏል፣ የተዘረፉ መሳሪያዎችም ተመልሷል በማለት ተናግሯል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው መከላከያ ሰራዊቱ ላስመዘገበው ድል አመስግነው በሴት መከላከያ ሰራዊቶች የተገኘውን ድል አድንቋል።
በዚህ የጀግንነት ታሪክ ውስጥ ሴት የመከላከያ ሰራዊት አባላቶች የሰሩትን ድንቅ ተግባር እጆቻችንን በአፋችን ላይ ያስጫነና ስለ ሴቶች ጥንካሬና ብርታት ያለውን የተዛባ አስተሳሰብ የሻረ የጀግንነት ገድል በመሆኑ ኮርተንባቸዋል። አፈር ላይ ተኝቶ አፈር ንጦ ተራራውን ወጥቶ ወርዶ በፀሐይ ጠቁሮ አካሉን አጉድሎ ከዛም ሲያልፍ ሕይወቱን ገብሮ ስለኛ መኖር የሚሞትልንን የመከላከያ ሰራዊታችንን ለማክበርና ለማመስገን የሚያስችል በቂ ቃላት ባይኖረንም ደግመን ደጋግመን እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን ማለት እንወዳለን።
የሀገር መከላከያ ሰራዊቱን ለማመስገንና እውቅና ለመስጠት በተደረገው የማጠቃለያ መርሃ ግብሩ ላይ የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ተገኝተው ንግግር አድርጓል። ፕሬዝዳንቷ ባደረጉት ንግግርም በመከላከያ ሰራዊቱ የተመዘገበው ድል በታሪክ ገደል ተጽፎ ይቀመጣል ብለዋል።
ኢትዮጵያችን ህልውና ከፍተኛ አደጋ ውስጥ ሊያስገባ የነበረውን የውስጥ ከሃዲዎች ተግባር የተደገሰልን እልቂት እንዲከሽ ብሎም እንዲህ አይነት ክፉ ሀሳብ የሚያስቡ አካላት መጨረሳቸው ምን አይነት ውርደት መሆኑን በተግባር ላሳየው የመከላከያ ኃይላችን ሴቶችና ወንዶች ዛሬ በድጋሚ ከፍተኛ ምስጋናዬን ለማቅረብ ፈልጋለሁ። ለሀገራችሁ ክብርና ለሕዝባችሁ ደህንነት ስትሉ የደረሰባችሁን መከራ ሁሉ ተቋቁማችሁ እጅግ አስቸጋሪ በሆነ ሁኔታ አዳምጠናል። ቅድም ላሳያችሁት አስደማሚ ብቃትና ላስመዘገባችሁት አኩሪ ውጤት ሁላችንም ኢትዮጵያውያን ከፍተኛ ክብር ይሰማናል። እና ከፍተኛ ክብራችንንም እንገልጻለን። የዛሬ አንድ ወር ገደማ በሀገራችን ሁሉና እንዲሁም በመከላከያ ኃይላችን ላይ የተደቀነው ስጋት እንዲበቀላሉ የሚታይ አልነበረም። ሀገራችንንና ህዝቦቿን መቋጫ ለሌለው መከራና እንግልት ዳርጎ ሊያልፍ ይችል የነበረው ስጋት በጀግኖቻችን ድንቅ ውትድርና አቅም የትም ሊደርስ አልቻለም። በርግጥ አደጋውን ለመቀልበስ ተግባራዊ በተደረገው የህግ የማስከበር ሂደት ውድ ወገኖቻችንን አጥተናል። ግን ኢትዮጵያውያንን ለመታደግ ሲባል የተከፈለ መስዋዕትነት ነውና ምንጊዜም ታሪካቸው አብሪ ኮከብ ሆኖ ለዘላለም የሚኖር ይሆናል።
የኢፌድሪ ፕሬዝዳንት ሳለወርቅ ዘውዴ በተገኙበት ለመከላከያ ሰራዊት ለተደረገው ድጋፍ የውቅና መርሃ ግብር ተካሂዷል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ